ራሱን የለወጠ የቫይረስ ዝርያ ሆነ አሳሳቢነቱ ከፍ ያለ ነው። በእንግሊዝ ሀገር ታየ፣ በደቡብ አፍሪካ ታየ፣ አምባይነሲስ በርካታ ግዛቶች ውስጥ እየታየ ነው። ፈጥኖ የሚዛመት አሳሳቢነቱን ከፍ ያደርገዋል ቀድሞ ከነበረው። በአንጻሩ ደግሞ የዛሬ አመት ቤታችንን ዘግተን አብዛኞቻችን ስራችንን ከቤታችን ልንሰራ ስንወስን ስንገደድ ገና እየጀመረ ነው። ለቫይረሱ የተጋለጡ ሰዎች ቁጥር በሺዎች እየቆጠረን ይበልጥም እየፈራን እያሳሰብን በሚሄዱ ነው። በጊዜው ምናልባት ያላወቅናቸው ነገሮች ዛሬ ብዙ ተምረን ሊሆን ይችላል። በእያንዳንዱ ጥቃቅን ነገር ውስጥም ትምህርት አለና፣ ነገር ግን ህይወታቸውን ያጡ ሰዎች ቁጥር በሚሊዮኖች በዓለም ደረጃ እየተቆጠረ ባለበት እንዲህ ያለ ደግሞ ራሱን የለወጠ የቫይረስ ዝርያ መከሰት የቱን ያህል አሳሳቢ ያደርገዋል? ይህን አይነቱ ዝርያ ደግሞ ኢትዮጵያ ውስጥ ቢስፋፋ አሁን ካለው የተለየ የበለጠ ሊያሳስበን ይገባ ይሆን?
አዎ፣ እንግዲህ ምንድነው ቫይረሶች እንደተባለው ጸባያቸውን ይቀያይራሉ። በተለይ ደግሞ ከሰው ሰው ኢንፌክሽን የሚፈጥሩ ነገሮች በፍጥነት እየተራቡ በሄዱ ቁጥር ራሳቸውን ይቀያይራሉ። ይሄ ቫይረስ አሁን የቀየረው ካሉት ጸባዮች የሚያደርገው ምንድነው? አንድ ሰው ይዞት በፊት ሊያሲዝ የሚችለው ሰው ቁጥር ጨምሯል። አሁን ከሰው ሰው የመዝለል እድሉ በሶስት እጥፍ ከፍ ብሏል። ነገር ግን የበሽታው መጠን የሚመጣውስ በሽታ አስከፊ ሆኗል የሚለው እሱ ብዙ አልተቀየረም። ነገር ግን አንድ ሰው በሶስት እጥፍ ማስተላለፍ ከቻለ በዚህ ብዙ ሰዎች የሚያዙት ማለት ነው። ከዛ ውስጥ ጉዳት ሊደርስበት የሚችለውም ሰው መጠን ከፍ ይላል። ስለዚህ አሁን ባለንበት ሁኔታ አፍሪካ ውስጥ ሳውዝ አፍሪካ ጀመረ፣ እዚህ እንግሊዝ ጀመረ፣ ሁሉን ዓለም ሀገር በአጭር ጊዜ ውስጥ ማዳረሱ ምንም የማይቀር ነው። ምክንያቱም ካለፈው ቫይረስ በበለጠ ሁኔታ መዝለል የሚችል ቫይረስ ነው ከሰው ሰው። ስለዚህ እኛ ሀገር ላይ የምናየው የሰው ቁጥር ብዛት ስለሚጨምር 1 ሚሊዮኖች ከሚታመሙ 3 ሚሊዮኖች ሲታመሙ ብዙ ጉዳት ይደርሳል። ስለዚህ ጥንቃቄው በጣም ከፍ ማለት ያለበት አሁን መተላለፉን ከፍ ስላደረገ ቁጥሩ ባንዴ ሊዘል ስለሚችል ለዚህ ነው ወደ ኋላ ብሎ ማሰብ ያለብን። መጀመሪያ አካባቢ እንደነበረው እንግዲህ መጀመሪያ አዲስ ወረርሽኝ ነው፣ ድንጋጤ አለ በጤና ባለሙያውም ቢሆን በህዝቡም። ስለዚህ የተደረጉት ነገሮች አንዳንዶቹ ትንሽ ኤክስትሪም ሆነው ሊሆን ይችላል፣ ግን ተገቢ ነበሩ በዛን ጊዜ። አሁን ደግሞ የኢኮኖሚክ ጉዳትም አለ። ስለዚህ ባላንስ መጠበቅ አለብን። ሰው መብራትም አለበት፣ ስራ መስራትም አለበት። ሁለቱንም ግን ማስኬድ ይቻላል። የኛ ሀገር አሁን አይነት ምንም ነገር እንዳልተፈጠረ ሰው ምንም ነገር እንደሌለ ነው። ማስካረ ግን ራሱን አይጠብቅም። ተገቢ አይደለም። ይሄ ዋጋ ያስከፍላል። ለሚቀጥሉት 7-8 ወራትም ቢሆን ክትባት እስኪደርስ ድረስ መከላከል በምንችለው በሽታ ለምን ሰው ይጠፋል ህይወቱ? እና ይህን ማስተዋል ያስፈልጋል።
ዶክተር አሰፋ እንግዲህ ግራ ቀኙን እያየን ነው እየተወያየን ያለ ነው። በአንድ በኩል የሚያሳስበውን በሌላው ደግሞ ተስፋም የሚሰጠውን በኢትዮጵያ ጉዳይ ደግሞ እየተለየ የሚባሉትንም እያየን ነው እና አንዱን ተስፋ የሚሰጥ ነገር ቀደም ብሎ የጠቀሱትን የክትባቱን ተስፋ ሰጭነት፣ 3 ክትባቶች በአሁኑ ሰዓት በስራ ላይ ውለዋል። በጣም በርካታ ክትባቶች በሙከራ ላይ ናቸው። የበለጠ እድልም ሊኖር ይችላል። ለአፍሪካ የሚላክ የክትባቱን ተስፋ እየተቃረበ ነው። በምን አይነት መንገድ አገሮች በራሳቸውም ዓለም አቀፍ ደረጃ በሚዘጋጁትም ዘዴዎች እንዲዳረስ ይደረጋል። አሁንም እያነጋገረ ያለ ነገር ነው። ነገር ግን እስካሁን ባዩት በክትባቱ ገመንገዱን የክትባቱንም ጠቀሜታ አንዳንዶች ያልተጨበጡ መሰረት የሌላቸው ስለ ክትባቱ የሚነገሩ የሐሰት መረጃዎች አሉ። በእርግጥ ደግሞ ሳይንሱ እስከዛሬ በተደረገው ምርመራ የሚታወቁ በእርግጥ ሰዎች ሊያውቁ የሚገባቸው አሳሳቢ ነገሮች ደግሞ ካሉ በአንጻሩ ማወቅ እንዲቻል እርስዎ በሚሰሩበት የጤና ተቋም ክትባቱ ሊሰጥ የሚችልበት ሁኔታ በሰዎች ላይ የሚደረገው ሙከራ ታካሄዱም ነበረ በዛ ሰዓትም አነጋግሬ ወጣለሁ እና ምንድን ነው እስካሁን ባሉት በእነኚህ 3 ክትባቶች ያዩት? 2 ክትባቶች በተግባር በዩናይት ስቴትስ ውስጥ እየተሰጡ ናቸው፣ ሌሎች አካባቢዎችም እየተሰጡ ነው። ምን ታዝበዋል?
እንግዲህ አንድ ነገር ሰው መረዳት ያለበት በዓለማችን ውስጥ የሰው ልጅን ጤና ከጠበቁ ነገሮች ውስጥ አንደኛው ክትባት ነው። ምናልባትም ሁሉን የሕክምና ዘርፍ ወደ ጎን አድርገን ብናይ በክትባት የዳነው የሰው ልጅ ቁጥር ያመዝናል። ክትባት ከዚህ በፊት በዓለም አስጨናቂ የሆኑ ወረርሽኞችን በሙሉ የተቆጣጠርንባቸው ናቸው። ፈንጣጣን፣ ፖሊዮን፣ እነዚህ ትልልቅ ዓለምን ያስጨነቁ በሽታዎች። ስለዚህ አዲስ ነገር አይደለም። ሁለተኛ ይሄ ኮቪድ ክትባት በሚጀመርበት ጊዜ ሰው ማወቅ ያለበት አንዱ ድንጋጤ ፍጥነቱ ነው። የፍጥነቱ ምክንያቶች ነበሩ። አንዱ ከዚህ በፊት የነበረው የሳርስ የኮቪድ 1 በሽታ በነበረበት ጊዜ እሱ ክትባት ለመስራት ተብሎ በእንስሶች ላይ የተሞከሩ ሙከራዎች እውቀቶች ነበሩን ቫይረሱን በሚመለከት ኮቪድ 19 ከመምጣቱ በፊት በነበረው የሳርስ ኢንፌክሽን። ስለዚህ ባክግራውንድ ኖሌጅ ነበረን፣ እውቀት ነበረን መጀመሪያ ማለት ነው። ሁለተኛ ቴክኖሎጂ በጣም ተሻሽሎ ነው ያለው። በተለይ ኤምአርኤንኤ ቴክኖሎጂ ምን ነው? በጣም አዲስ ቴክኖሎጂ ነው። ብዙ ነገሮችን ጂኖችን በአንድ ጊዜ ማፕ አድርጎ ለመስራት የሚያስችል ነው። ለዚህ ነው የፈጠነው። ያ ደግሞ ብዙ የገንዘብ አቅም ከመንግስት ወደ ፕራይቬት ካምፓኒዎች ገብቷል። ክትባቱን ከመጀመሪያው ጀምሮ ጥናቱን ስናካሄድ ያየነው እዚህ አንደኛ በጣም ሲሪየስ የምንላቸው ሳይድ ኢፌክቶች አላየንም። ስለዚህ ሴፍቲው ጥሩ ነው በጣም። ሁለተኛ ደግሞ ውጤት ብለን ገምተነው የነበረው ጥሩ ውጤት ሊሆን ይችላል። 60% እንኳን ፕሮቴክሽን ቢያሳይ አንድ ሰው ቫይረሱ ይዞት መጥፎ አይነት በሽታ ኢመርጀንሲሩም የሚወስድ ወይስ የሚያስገባ የሚገል ደረጃ ሳያደር ክሊኒካል ኮቪድ የምንለው ሲሪየስ ነገር ሳይሆን የሚያልፍለት ከሆነ ዘ 60% እንኳን ጥሩ ውጤት ነው ብለን ነበር የተነሳ ነው። ነገር ውጤቱ ግን 95% ነው የታየው። 95% የተከተቡት ሰዎች ሲሪየስ የሆነ ኮቪድ አላመማቸው። ለዚህ ነው አሁን ባለንበት ደረጃ እንደውም በእኛ የሕክምና ሴንተርም በኢንቨስቲጌተርነት በመሰራበት ትራያል ውስጥም እንደውም በፊት ውሃ የሰጠናቸውን ሰዎች ክትባት የወሰዱ ነበሩ፣ ውሃ የወሰዱትን ሰዎች ጠርተን ክትባቱን እየሰጠን ነው። ስለዚህ የክትባቱ ጠቀሜታ ከበቀው በላይ ነው።
ለአድማጮች ግልጽ እንዲሆን ውሃ እየሰጠን ሲሉ የሙከራ ስራ በሚደረግበት ጊዜ ለተወሰኑ ሰዎች መድኃኒት ያልሆነ ውሃ ብቻ ይሰጣል፣ ለሌሎች ደግሞ መድኃኒት ይሰጣል። ማነጻጸሪያ ነው የምታደርገው?
አዎ፣ እንግዲህ ዳብል ብላይንድ የሚባለው ኬዝ ኮንትሮል ይባላል። ጥናት በሚደረግበት ጊዜ ክትባቱ ሰርቷን አልሰራም ለማለት ከመጡት ሰዎች ውስጥ ግማሾቹ የሚሰጣቸው ክትባት ሳይሆን እንደ ሳላይን አይነት ውሃ የምንለው አይነት ነገር ነው። ሌሎቹ ደግሞ ክትባቱ ይሰጣቸዋል። እና ጥናቱ እየሄደ ምንድን ነው የምናየው? ስንት ሰው ህመም ደረሰበት? ህመም የደረሰበት ሰው ከየትኛው ክፍል ያለ ነው ተብሎ አናላይዝ ይደረጋል፣ ወደኋላ ማለት ነው። ሲደረግ እነኚህ ትሪል ክትባት የተሰጣቸው ሰዎች ክሊኒካል ኮቪድ የምንለውን ኢንፌክሽን ይዟቸው ሊሆን ይችላል እንጂ ወደ ሳምባቸው አልወረደም፣ ሆስፒታል አላስገባቸውም። በተቃራኒው ደግሞ ይሄ ፕላሲቦ የምንለው የሰጠነውን ሰዎች ላይ ነው ያየነው ሲሪየስ በሽታ። ስለዚህ በማያሻማ ሁኔታ ክትባቱ 95% ከተሰጣቸው ውስጥ የምንፈልገውን ውጤት አሳይቷል። ይሄ ማለት ክትባት የተከተበ ሰው ማስኩን ነዲያውን ቃል ማለት አይደለም። ምክንያቱም ቫይረሱ መጥቶ ሰውነታችን ላይ መጣበቁ እሱ ኢንፌክሽን ይባላል። ኢንፌክሽን ሬቱን ዜሮ አድርጓል የሚል ውጤት የለንም። ደግሞ እሱን የምናየው ግን ከያዘው ተራ ጉንፋን ሆኖ ያልፋል ማለት ነው። እና ክትባቱ እዚህ ደረጃ ላይ ነው ያለው።